voice of America. በኢትዮጵያ ደቡብ ክልል በጌዲዮ ዞን ባለፈው አመት መጀመሪያ ላይ በተፈጠረው ብሔር ተኮር ግጭት ከ28 ያላነሱ ሰዎች መገደላቸውን የሰብአዊ መብቶች ጉባኤ ልዩ መግለጫ አስታወቀ። በግጭቱ የአካል ጉዳት የደረሰባቸው ሰዎች ከ100 በላይ ሲቆጠሩ በ100 ሚሊዮኖች የሚገመት ንብረትም ወድሟል ብሏል። መለስካቸው አምሃ ዝርዝሩ ልኳል።
ሰመጉ ባለፈው ሳምንት ይፋ ያደረገው 143ኛው ልዩ መግለጫው ያተኮረው በኢትዮጵያ ውስጥ ላለፉት 2 አስርት ዓመታት በላይ እየተስፋፋ መጥቷል ለሚለው ብሔር ተኮር ጥቃትና ግጭት ነው። መግለጫው እንደ ርዕስ የያዘውም ይሄ ብሔር ተኮር ጥቃትና ግጭት የማያዳግም የፖሊሲና የአፈጻጸም መፍትሄ እንዲሰጠው የሚያሳስብ ይመስላል። በተለይም ባለፈው ዓመት መጀመሪያ ላይ በደቡብ ብሔር ብሔረሰቦችና ሕዝቦች ክልል በጌዲዮ ዞን እንዲሁም በሐረሪ ብሔራዊ ክልል ተፈጽመዋል ባላቸው የብሔር ጥቃቶችና ግጭቶች መግለጫው አተኩረዋል። የልዩ መግለጫውን ዓላማ እንዲያብራሩልኝ የሰብአዊ መብቶች ጉባኤ ሊቀመንበርን አቶ ቁምላቸው ዳኘን በስልክ ጠይቄያቸው ነበረ። ስለ ድምፁ ጥራት አስቀድመን ይቅርታ እንጠይቃለን።
እና ከብሔር ግጭቶች ጋር በተያያዘ በርካታ የሰብአዊ መብት ጥሰቶች መፈጸማቸውን ሪፖርት ሲያደርግ ቆይቷል። እርምጃም እንዲወስድ ሲያያዝም ቆይቷል። ሆኖም ግን ተገቢ እርምጃ በወቅቱ እየተወሰደ ባለመሆኑ እና በቂ እርምጃዎች እየተወሰዱ ባለመሆናቸው ከብሔር ግጭቶች እና ከብሔር ተኮር ጥቃቶች ጋር በተያያዘ የሚፈጸሙ የሰብአዊ መብት ጥሰቶች እየሰፉና መልካቸውን እየለበጡ ስለመጡ ብዙ ትኩረት አግኝተው የሚስተካከልበት ተቋማዊና ህጋዊ የሆነ ስርዓት እንዲበጅለት ጥሪያ ማቅረብ ነው።
መግለጫው እንዳተተው በደቡብ ክልል በጌዲዮ ዞን የተለያዩ ስፍራዎች ባለፈው ዓመት መጀመሪያ ከመስከረም 27 እስከ 28 2009 ዓ.ም በተፈጠረው ብሔር ተኮር ጥቃትና ግጭት ሳቢያ የ29 ሰዎች ሕይወት አልፏል። ዝርዝሩንም ከአንዳንድ የሟቾች ፎቶግራፎች ጭምር በሰንጠረዥ አስፍሯል። ከ100 በላይ ሰዎች ቀላል የሚባል የአካል ጉዳት ደርሶባቸዋል። አሁንም በሰብአዊ መብቶች ጉባኤ መግለጫ መሰረት በዚህ ግጭት ሳቢያ በመቶ ሚሊዮኖች ብር የሚገመት ንብረት ወድሟል። ቪኦኤ ይህ መግለጫ ለምን እንደዘገየም የድርጅቱን ሊቀመንበር አቶ ቁምላቸው ዳኘን ጠይቋቸዋል። እርሳቸውም አንደኛውና ዋነኛው ችግር የሰመጉ የሰው ኃይል ውሱንነትና ደካማ የፋይናንስ አቅም ነው ብለዋል። በአዲሱ ሕግ መሰረት ሰመጉ የገቢውን 90% ከሀገር ውስጥ እንዲያገኝ ግዴታ እንዳለበት አስታውሰው ይህን ከኢትዮጵያውያን ሊያገኝ እንዳልቻለ፣ በዚህም ምክንያት ዝቅተኛ አቅም እንዳለው ያብራራሉ። ሁለተኛው ምክንያት ደግሞ
በተለይ በጌዲዮ አካባቢ ተረዘረ ስራ በተመለከተ ጥሰቱ ከተፈጸመ በኋላ የተወሰዱ እርምጃዎችን ጭምር እንደዚሁ ለማየት ጊዜ መውሰድ ነበረብን። በመካከልም እንደሚያስታውሱት በተሯት ንብረታችን ላይ የአስቸኳይ ጊዜዎች ወቅት ተፈጥሮ ሳይሆን ሰቶችን ለማጣራት እንደዚሁ በርካታ ስራዎችን ማከናወን ነበረብን ነው። በዚህ ምክንያት ስራዎች በመመታቸውና የአቅም ውስንነት ስላለ ነው ይህ ነገር የተፈጠረ። እንግዲህ ወደፊት ህዝባችን አስፈላጊውን የማቴሪያል እና የመረጃ ድጋፍ የምናገኝ ቢሆን ከዚህ በተፋጠነና በተቀላቀፈ ሁኔታ የሰብአዊ መብት ጥሰቶችን ምርመራ በማድረግ ሪፖርቶችን በፍጥነት ይፋ የምናደርግበት ይኖራል። ስለዚህ በዚህ አጋጣሚ ኢትዮጵያ ህዝብ ለዚህ አላማችን አስፈላጊውን ድጋፍ እንዲያደርግ ነው አሁንም ጥሪ ማቅረብ የምፈልገው።
የሰመጉ 143ኛ ልዩ መግለጫ ሌላኛው ትኩረቱ ደግሞ በሐረሪ ክልል የተፈጸሙ ናቸው ባላቸው የሰብአዊ መብቶች ጥሰቶች ላይ ነው። ይኸው በሐረሪ ክልል የአፈረን ቀሎ የኦሮሞ ባህልና ታሪክ ማዕከል ለመገንባት የመሰረት ድንጋይ መጣልን ተከትሎ የተለያዩ የሰብአዊ መብት ጥሰት ድርጊቶች እንደተፈጸሙ መግለጫው ይዘረዝራል። የመሰረት ድንጋይ በማኖሩ ስነ ስርዓት ተገኝተው በነበሩ ሰዎች ላይ ድብደባና ህገወጥ ስርዓት እንደተፈጸመባቸውም መግለጫው ይናገራል። በዚህ ረገድም የ31 ተበዳዮችን ስም ዘርዝረዋል። በእነዚህ የኦሮሞ ማህበረሰብ ወጣቶች ላይ ድብደባና እስራት የፈጸሙ አካላት ለሕግ እንዲቀርቡም መግለጫው ያሳስባል። ለመሆኑ መንግሥት አጥፊዎችን ወደ ሕግ በማቅረብ ረገድ ያለው ምላሽ ምንድን ነው የሚል ጥያቄ ለድርጅቱ ሊቀመንበር አቅርቤላቸዋለሁ።
በተለይ እንግዲህ በጌዲዮ አካባቢ የተፈጸሙ ሰብአዊ መብት ጥሰቶችን በተመለከተ ሪፖርቱም ላይ እንደሚያመለክተው ከሌላው ጊዜ በተለየ መንግስት ተፈጻሚዎቹን ለህግ ለማቅረብ የወሰዳቸው እርምጃዎች አሉ። ህዝብ ከዚህ በተጨማሪም ጉዳት የደረሰባቸው ነገሮችም እንደዚሁ ለማቋቋም የተወሰዱ እርምጃዎች አሉ። እነኚህ እርምጃዎች በእኛ በኩል የሚበር የሚተረካቱ ናቸው። ነገር ግን በሪፖርት ላይ እንደተመለከተው እነኚህ እርምጃዎች ተጠያቂ ናቸው ብለን አናምንም። ከዚህም ባለፈ ደግሞ ዋናው ነገር ጉዳት ከደረሰ በኋላ ጉዳቱን ለማካካስ እና ፍቹን ለማቅረብ እንዳለ ሆኖ በለም እንደ ውስጥነት እንዳለ ሆኖ ዋና ነገር ተወንጥቶ እንዳይደርስ መከላከል ነው። እና በዚህ ረገድ በተለይ ከብሔር ግጭቶች ጋር በተያያዘ ከእና ቤት ተኮር ግጭቶች ጋር በተያያዘ የሚነሱ የሚያቀጥሉ ነገሮች አስቀድሞ ፍንጮች ይታያሉ፣ ምልክቶች ይታያሉ። መንግስት ይህን ነገር ተከታትሎ በወቅቱ እርምጃ ቢወስድ የሰው ህይወትን ከመጥፋት የሰብአዊ መብቶች ከመፈጸም ከመፈጠም ሊድንሽ ይችላሉ። እና በዚህ ረገድ አሁንም በተለይ ከብሔር ግጭቶች ጋር በተያያዘ ደጋግመን መመላከት ማለት የምንፈልገው ነገር እነኚህ ነገሮች ፖለቲካዊ መፍትሄ ብቻ እንደማይበቃ ባለፉት አመታት አይተነዋል። እነኚህ የብሔር ጉዳዮች የብሔር ግጭት ጉዳዮች ሁሉና ብሔር ተኮር ጥቃቶች ተቋማዊና ህጋዊ ስርዓት በጣም የተሟላ ስርዓት መዘርጋት ያስፈልጋል። ወቅታዊ እርምጃዎችን መውሰድ ያስፈልጋል። እና በዚህ ረገድ መንግስት አሁንም በመረጋገም ችላ ሳይ በዚህ ረገድ በቂ ስራዎችን ያከናውን ነው ጥሪ ማቅረብ የምፈልገው።
የዛሬው ሰመጉ የቀድሞው ኢሰመጉ ከተመሰረተበት ከ1984 ዓ ም ጀምሮ 36 መደበኛ መግለጫዎችን፣ 143 ልዩ መግለጫዎችንና አያሌ አስቸኳይ ጋዜጣዊ መግለጫዎችን በኢትዮጵያ ሰብአዊ መብቶች አያያዝ ችግሮች ላይ አውጥቷል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።